የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ኢትዮጵያውያን በሚኖሩባቸው የተለያዩ የዩናይትድ ስቴትስ ከተሞች ካናዳና አውሮፓንም ይጨምራል
በተለያዩ ግዚያት በኪነ ጥበብ ሰዎቻችን የሚቀርቡ የሙዚቃ ድግሶች አይነተኛ መለያቸው ይመስላል።
ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከቀየው ሳረቅ
የሚሸነፍለትን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የመናፈቅ የመወደዳቸውን ያህል
የሚናፈቁት እይንቶቻቸው ግን ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀርቡበት ጉዳይ ዛሬም ከታዳሚው ህዝብ የታረቀ አይመስልም።
በቅርቡ በሲያትል ዋሽንግተን በተካሄደው 34ኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ ክብረ በዓል የገጠመውም የዚሁ የሰነበተ አጉል ድርጊት ፍሬ ይመስላል።
ኩለሬት አካባቢ ሆቴል ሄጄ ጃኪ ሮሲን አብነት አጎናፍርና የዛይን ባንድን ሙዚቀኞች ይዣቸው መጥቻለሁ።
ዛይን ባንድን ይዘዋል ሚድናይት። የዛይን ባንድ አባላት ውጭ ነበሩ። በሁለት መኪና አንድ ላይ ነው ተጓዝ ነው።
በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ
ትችቱ ከተሰነዘረባቸው ወገኖች የመድረኩ አስተናጅና ከሙዚቃ ባንዶቹም ባንዱ የተወከለ ሙዚቀኛ ናቸው በየተራ የሰማችኋቸው።
ጠበቅ ያለ ክርክር እና ለደረሰው ጉዳት ከፌዴሬሽኑ በተጨማሪ ኃላፊነት የሚወስድ ወገን ካለ እንሰማለን።
ሐሳቡ ኮኑሮህ ኢትዮጵያ ውስጥ የት ሄደም ታቀርበው ሁሉ ግራ ይገባል። ጋዜጣ ላይ አጽፈው ያሉት ጋዜጦች አንድና ሁለቱ ነዋል። ወደ ሬዲዮ አትሄድም እነሱም ብዙ ስጋውን በልቶ ነው። ከዛ በኋላ ጉዳይ ይላል የውቀት ማዕከላት መድረኮች እያዘጋጁ አይደለም ያለው። ትንሽ መጽሐፍት ነው እሱም ደግሞ ውድ ነው። እኛ ጋር አንዳንድ ጊዜ ቢራ ብታመርት ይቀላል። እኛ ጋር መጽሐፍ ምታመር
የአገር ጉዳይ የተሰኘው ቅንብራችን እንግዳ ቢሮአችን ጎራ ያለው ከጥቂት ሳምንታት በፊት ነው።
በያ ሰሞን ታዲያ በፌስቡክ የቀጥታ ስርጭታችን ካያችሁት እንግዳችን ጋር የነበረንን ወግ
የራዲዮውን ግን በተለያዩ ወቅታዊ ዝግጅቶች ሳቢያ አዘግይተን ነበርና ዛሬ ይሰማል።
እንግዳችን ሙሐዘ ጥበባት ዲያቆን ዳንኤል ክብረት አሁን ዛሬ አብሮን ያመሻል።
ሌላም የድንገት እንግዳ አለን። ታዋቂ ድምጻዊ
የንጉስ ያክሊሉ መስኮት አዲስ በታሪክ ማስታወሻው አንድ የስፖርት ሰውና ራቅ ወደ ዓለም ጊዜ ባስታብ ይወስደናል።
ግዚያችን እንደፈቀደ የሚቀርቡ ሌሎች ቅንብሮችም አሉን። አድማጮቻችን
ጤና ይስጥልን እንደምን አመሻችሁ። ክብራትና ክብራት አድማጮቻችን
ከዛሬ እሁድ ነሐሴ 7 2009 ራዲዮ መጽሔት ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
ንጉሥ ታምሬ በምሽቱ አየር የሚናኙትን የእሁድ ድምጾች ያዋድድልናል።
እንደምን አመሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ ሲናገሩ በሻርሎትስቪል ቨርጂኒያ ነጭ አክራሪዎች የጠሩትና ደም ያፋሰሰው ሰልፍ ለሽብርተኝነት የሚሰጠውን መመዘኛ ያሟላል ብለዋል። ኤችአር ማክማስተር ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ትላንት ሰልፉን ተቃውሞ በወጡ ሌሎች ሰዎች ላይ በመኪና ጥቃት መድረሱ ከዚህ ጥላቻ ጋር በተያያዘ የተፈጸመ የወንጀል ተግባር ነው ብለዋል። በጥቃቱ አንዲት የ32 ዓመት ሴት ሞታለች፣ ሌሎች 19 ጉዳት ደርሶባቸዋል። ሁከቱን ከአየር ይከታተሉ የነበሩ ሁለት የቨርጂኒያ ፖሊስ ሄሊኮፕተር አብራሪዎችም መሞታቸው ተዘግቧል። በሌላ ከዚሁ ጋር በተያያዘ ዜና ፕሬዚደንት ዶናልድ ትራምፕ ትላንት ቀኙን አንድ እናድርግ ሲሉ የአሜሪካ ነጭ ብሔርተኞች የጠሩትና ደም ያፋሰሰውን ሰልፍ ባለማውገዛቸው በመላው የዩናይትድ ስቴትስ ፖለቲከኞች ዘንድ ክፉኛ እየተተቹ ነው። አብዛኛውን ጊዜ የሽብር ጥቃቶች ሲፈጸሙ ፈጥነው አስተያየት በመስጠት የሚታወቁት ትራምፕ የትላንቱን የነጭ ጽንፈኛ ቡድኖች ሰልፍ በአጠቃላይ ቢያወግዙም የትላንቱን ሰልፍ ያደራጁትን አብዛኞቹ የእርሳቸው ፖለቲካ ደጋፊዎች የሆኑትን አክራሪዎች ግን አላወገዙም። ነጭ ብሔርተኞቹ በሰልፉ ላይ ጥቁሮችን፣ አይሁዶችንና ሴቶችን በግልጽ እንደሚጠሉ የሚያሳዩ ሰሌዳዎችን ይዘዋል፣ መፈክሮችንም አሰምተዋል። በዩናይትድ ስቴትስ የቀኝ አክራሪዎች መሪ ሪቻርድ ስፔንሰር በናዚ የሰላምታ አሰጣጥ ስርዓት ሄይል ትራምፕ እያሉ ይጮኹ የነበሩትን በመቶች የተቆጠሩ ሰልፈኞች መርቷል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። በትንሹ 1000 የሚሆኑ ደጋፊዎች በወቅቱ ፕሬዝዳንት ኡሁሩ ኬንያታ የተሸነፉትን የተቃዋሚዎች መሪ ራይላ ኦዲንጋን አስተያየት ለመስማት ዛሬ በናይሮቢ ኪቤራ እየተባለ በሚጠራው መንደር ተሰብስበው ነበር። በዚህ ስብሰባ ላይ ኦዲንጋና የናሳ ጥምረት ፓርቲ አባላት የተናገሩት ያሸነፉት ምርጫ የተሰረቀባቸው መሆኑን ነው። ይህንኑ አቋማቸውንም ለደጋፊዎቻቸው በድጋሚ አረጋግጠዋል። ኦዲንጋ በተለይ ወደዚህ ስፍራ የመጣ ነው ትላንትናና ከትላንት በስቲያ የተፈጸሙ ሁኔታዎች በጣም ያሳዘኑን መሆኑን ለመግለጽ ነው። የተጎናጸፍነውን ድል ሲሰርቁ ይፈልጋሉ፣ እንደገና ይብስ ብለው ህዝባችንን ለመግደል ይመጣሉ። ይህ በእንግሊዝኛ impunity ማለትም በሰሩት ወንጀል አለመጠየቅ ነው ብለዋል። የኬንያው ፕሬዝዳንት ቃል አቀባይ ማኑዋ ኢሲፒሱ ግን በተቃዋሚዎች የቀረበውን ክስ ውድቅ ያደርጋሉ። ፕሬዝዳንቱ በማያሻማ ሁኔታ በምርጫው አሸንፈዋል፣ ይህንንም የዓለም አቀፍና አገር ውስጥ ታዛቢዎች አረጋግጠዋል ሲሉ አስገንዝበዋል። የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ ከምርጫው በኋላ በተፈጠሩ ግጭቶች 24 ሰዎች ሕይወታቸውን አጥተዋል ብሏል። ለዚህ ምክንያቱም ፖሊስ የተቃዋሚው ፓርቲ ጠንካራ ይዞታዎች ባሉባቸው እንደ አንዳንድ የናይሮቢ ከተማ አካባቢዎችና ምዕራብ ኬንያ በሚገኙ እንደ ኪሱሙ፣ ሆማቤይ፣ ሚጎሪና ሲያያ ጥይት በመጠቀሙ ነው ሲል የሰብአዊ መብቶች ኮሚሽኑ በመግለጫው አብራርቷል። ላለፉት በርካታ ዓመታት በሽሽት ላይ የነበረው አንድ ከፍተኛ የሶማሊያ ነውጠኛ ቡድን አባል ከርቶ ዛሬ ጠዋት እጁን ለመንግስት መስጠቱን የሀገሪቱ የደህንነት ባለስልጣናት ለአሜሪካ ድምጽ ተናግረዋል። አቡ ማንሱር በመባልም የሚታወቀው ሙክታር ሮቦ አሊ ለመንግስቱ ተወካዮች እጁን የሰጠው ተደብቆ በነበረበት አባል በተባለ መንደር ውስጥ ነው። ከዛም ወደ አካባቢው ትልቅ ከተማ ወደ ሁዱር ተወስዷል ተብሏል። ሙክታር ሮቦ አሊ የአልሻባብ ቃል አቀባይ፣ የመከላከያ ሹምና የቡድኑ ምክትል መሪ እንደነበር ተዘርዝሯል። በመጨረሻም በኢትዮጵያ የቱሪዝም እንቅስቃሴ መጠንሰስና መጎልበት ግንባር ቀደም ሚናውን የተጫወቱት የአቶ ሀብተ ስላሴ ታፈሰ የቀብር ስነ ስርዓት ዛሬ ተፈጽሟል። የ13 ወር ጸጋ በሚለው መለያ መፈክር ኢትዮጵያን ማስተዋወቃቸው በዘርፉ በአጠቃላይም ዘመን ተሻጋሪ አስተዋጽኦ ማድረጋቸው ተገልጿል። እስክንድር ፍሬው ተከታዩን ዘገባ ልኳል።
ምንም ከሌለበት ተነስተው በኢትዮጵያ የቱሪዝም እንቅስቃሴ መኖሩን አሳዩ። አንድ ብለው ጀምረው ዘርፉ እንዲስፋፋ እንዲጎለብት አደረጉ። የኢትዮጵያ የቱሪዝም አባት የሚል ስያሜ የተሰጣቸው ሀብተ ስላሴ ታፈሰ ሰሞኑን ከዚህ ዓለም በሞት የተለዩት የኚህ ስመጥር ኢትዮጵያዊ የቀብር ስነ ስርዓት ነው ዛሬ በመንበረ ጸባኦት ቅድስት ስላሴ ካቴድራል የተፈጸመው። በቀብር ስነ ስርዓቱ ላይ የተገኙ ተናጋሪዎች፣ ለአሜሪካ ድምጽ አስተያየት የሰጡ ሌሎች ይህንን አስተዋጽኦ አንጸባርቀዋል። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደ ማርያም ከተናጋሪዎቹ አንዷ ነበሩ።
አቶ ሀብተ ስላሴ ታፈሰ የነበራቸው ሀገር ፍቅር ስሜትና በተግባር የተገለጠ ውጤት ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ሕያው ምስክር ነው።
ባደረባቸው ህመም በሕክምና ሲረዱ የቆዩት አቶ ሀብተ ስላሴ ታፈሰ በ90 ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ረቡዕ ነሐሴ 3 ቀን 2009 ዓ.ም ነው። ሰፋ ያለውን ዘገባ በነገው ዕለት መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮች፣ የምሽቱ ዜና በዚሁ ይጠቃለላል።
ወደ ምንም የሚያደርሰው መንገድ ቸኳይ የሚመስለው ፈጣን የሚመስለው በውልውል መኪና በፋሽን መጫሚያ ወይም በባዶ እግሩ ሽውልም የሚለው
ይሄ ሁሉ ምሁር ይሄ ሁሉ ማየም መንገዱን የሞላው ከታችም ከላይም ሲመላለስ እንጂ ሲደርስ አይታይም።
ምጥን ግጥም ላፍ ምጥን
ለሳምንቱ ምርጥ ግጥምነት በበቃችው ወደ ምንም የሚያደርሰው መንገድ በተሰኘችው የቁ ገጣሚ በእውቀቱ ስዩም ግጥም ፕሮግራማችንን ጀምረናል።
እለቱ እሁድ፣
ፕሮግራሙ ራዲዮ መስሂት መስሂት በራዲዮ ነው።
ያየር ሞገድ ገጾች ድገለጡ
ንባቡን በጆሮ ልናሰማ እንደማለት
አሁን ደግሞ የመክፈቻውን ስልት እናስከትል።
ለቱ ሰይጣን ሳይከዳይ ያስተብረመር መስማይ ከሰማይ አይን ማይዘጋ ከተመ ቸንቀልፋን ለሰኔ በሰኔ እንቅልፌ ለዋይን ሰኔ ላይ ሲያስገመኩኛ ገር ይሰማኝ እንግዲህ ሞፈሬን ከበሮቼ ላትመድ በማለዳው ተነስቼ ሌቱን ሳይቀኑን ሳይከላይ የስተጉረመር መሰማይ ከሰማይ አይን ማይዘጋ ከቶመ ጭንቅልፈለሰኔ ጨቀያ ፈሩዳ ስምየቶዶ የማለዳው ከዛይ ታናቲ መስደ ጉዳ ሳይኛ እኔ መልክ የምትመስል አዋለች የኔች መልክ መስአይ ወንያይ ላይ ነው አገሩን ከቻማው
ታዋቂው ድምጻዊ ጎሳዬ ተስፋዬ ነው። አድማጮች ሰኔ የተሰኘውን ዜማውን ያቀነቀነልን
ጎሳዬን እናመሰግናለን።
አሁን የአገር ጉዳይ ይቅደም።
ከቶስ ከአገር ጉዳይ ምን ሊቀደም?
ታዲያ የፕሮግራሙ መጠሪያ ነው
የአገር ጉዳይ።
አሁን የአገር ጉዳይ ቀደም ብለን ካስተዋወቅናቸው ወዲሁም በቀደመው ፕሮግራማችን አድማጮች ምነው ቀረ ካሉን አነጋጋሪ የኢትዮጵያ ጉዳዮች ላይ የሚያተኩር ተሰሚነት ያላቸው እንግዶች የምንጋብዝበት ፕሮግራም ነው። ከዚህ ቀደምም እኚህ እንግዳችን የኔ ነገር እንግዳችን አንተ ቀርቦ ነበር።
አንተ ትችላለ ችግር የለም። አንተ ልጁንም ህፃንንም አንተ ነው የምትለው።
በቃለልል ስግድ አንተ ብያለሁ። አዲሱ
ማዘጠባት ዲያቆን ዳንኤል ክብረት ነው የሚቀለው። እንደውም ከማዕረጉም ስሙ ብቻ ቢጠራ ነው
ዳንኤል ክብረት ብቻ
ለተና ማለት ነው። እሺ
በያሰሞን በፌስቡክ በቀጥታ ስርጭት ማቀረብንበት ጊዜ የሀገር ሲመጣ ኢትዮጵያ ሽልማት አግኝቶ ነበርና ስለዛ ምጥን ዝግጅት በራዲዮ መጽሔት አሰምተናል። ከሱ አለፍ ብለን በቀጥታ ወደ ዝርዝር ውይይት ነው የምንገባው።
እንግዲህ እንግዳችን ቢሮአችን ጎራ ካለ ሰነባብቷል።
ዛሬ
ቀሪውን
እናሰማለን።
ዲያቆን ዳንኤል ወደ ጽሁፎች እንግባስኪ። በበርካታ ርዕሰ ጉዳዮች ላይ ተስፋለ፣ በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትም በፕሮግራማችን ቀርበ መንገድ የሚያሳዩ ሰዎች በጭንቀት በውጥረት ውስጥ ሳሉ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነ ቀርበ የበኩልን ሀሳብ ሰጥተሃል። ይሄ የሚያበረታታውን አርአያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረከበውን የምታደርጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነውና ደፍረህ የምትጽፍበት ነገር ይታያል። ይሄ በቀጥታ መናገር፣ በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴት ተቻለ?
ምንስ አስከተለብን? ከመንታ ከዓለማዊ ሰዎች ይሄ መጣ ብዬ ነው የማምነው። ያደጉበት አስተዳደግ ነው። አሁን ብዙ ስለማይነገር ነው እንጂ በቤተ ክህነት ውስጥ የነበሩ ሊቃውንት እንደዚህ ነው የነበሩት። ሚዛናዊ ሆነው በእውቀት ላይ ተመስርተው ግን ያደሉ ለገጽ እንደሚባለው ለማንም ሳይደሉ እነቱን ነው የሚናገሩት የነበረው ቀሊዎቻቸው ይሄን ነው የሚነግሩን ሌሎችን ጉዳዮች ይሄን ነው የሚነግሩን እና እኔ የነዛን ሰዎች መስመር መከተል አለብን ብዬ በራሴ አምናለሁ በቃ እነቱን ይዞ ግን ደግሞ እናቶቻችን የሚያደርጉት ነገር አለ አንድ ሰው የወፍ በሽታ ያዘው ሲባል አሁን በአገራችን ወፋን ሲበላ ነው የሚድነው ይባላል በባህሉ ግን ወፋን ዝም ብሎ ወፍ ናት ተብሎ አይሰጠው እንደ ዶሮ ተሰርቶ በጣም በልዩነት ተዘጋጅቶ እሱን በልቶ የበላው ወፍ ነው ሲባል ሲደነግጥ ያኔ ነው የሚድነው ይባላል ስለዚህ አንድ ነገር ይዘቱ ብቻ ሳይሆን አቀራረቡ ወሳኝ ነው ሰውየውን አስደንግጦ ብቻ ሳይሆን እንዲሰማህ መጀመሪያ አድርገህ ከዛ ሰምቶ ብቻም ሰው አንድ ጉዳይ እየሰማና ወፍጮ ቤት የሄደ ሰው እንደቀድሞ አይሆንም ይባላል አንድ ሰው ሰምቶ መቶ መቶ ሐሳብን ላይቀበልም ትንሽ
ይቆረቆሮ ማለት
ትንሽ ቢሆን ሰው ነው ወፍጮ ቤት የሄደ ሰው እህል ባያስፈጭም ድርሶ እስከመጣ ትንሽ ዱቄት ነበር አልነካኝም ማለት አይችልም የመጠን ጉዳይ ነው ስለዚህ የሆነ ሐሳብ ማቅረብ ያስፈልጋል ግን እንዲሰማው አድርጎ ማቅረብ ያስፈልጋል በሚለው ነው የኔ ትልቁ ነገርና በዛ መልኩ ብዙዎቹን ምን አይነት ነው ህዝቡ የሚፈልገው ለምሳሌ ህዝቡ ብዙ ተረቶች ብዙ አባባሎች ብዙ ባህሎች አሉ ስለዚህ እሱ መጠቀም መቻል አለበት ያ ከሆነ ተራው ሰው ሊረዳው ይችላል እኔ ስንጽፍ ተራው በጣም ምንም ያልተማረው ሰው ልጁ ሲያነብለት እንዲገባው መሆን አለበት
ቀላል ማድረግ አለበት
እሱ ነው ትልቁ የኔ አላማና ብዙ ሰዎች ይሉኛል ልጄ እኮ ታነብልኛለች ጥፋት ተነግረኛለች ይላሉ ስለዚህ እሱ ነው አንዱ ትልቁ ፍላጎት አዲሱ
አንድ ምን መሰለ አሁን ዳንኤል ክብረት ሲባል በሁለት መልክ ነው የምትታየው ወንድር ክንዳላ ማህበረት ምሳ መስራች ከነበሩት አንዱ በመሆነው በዛ አካባቢ የነበሩ አባቶች ላይ ያላችሁ ስሜት በማህበሩ እነሱ ሁሊናቸው አክብሮት ያላቸው የመሳሰለ በአንድ በኩል ደግሞ አሁን በምታቀርበው ቅድም ሚዛናዊ በሆነ ጽሁፍ ደግሞ የሚያደንቁና የሚያከብረዋሉ እስቲ በዚህ ውስጥ የገጠመህን ፈተና ነገር ለምን ዳንኤል ክብረት ሲባል ግማሹ የሚያንገሸግሸው ሰው አለ ግማሹ ደግሞ በጣም ደስ ብሎ አሁን እዚህ ቢሮ ስናስተዋውቀው ብዙዎቹ አወቁ አደነቁ
እሱ
የቤተክርስቲያን ነው ከሚያልከው
እኔ አላም እንግዲህ ነው እንግዲህ ጊዜ የሚባለው ወደቹ ይሄዳሉ ውሾቹ ይጮሃሉ ነው አንተ አላማህን ሁልጊዜ ሰዎችን ለማበሳጨት ለማጋደል ብለህ አትሰራ ግን የሚያበሳጨው ሰው አይኖርም ማለት ግን አይደለም በሀገራችን እኮ በርበሬ ሲዘጋጅ ሽንኩርት ይጨቀጨቃል ይወቀጣል ሽንኩርቱን የሚወቁት ለበርበሬው ብለው ነው ግን ሽንኩርቱን የሚያስነጥሰው ሰው ደግሞ ይኖራል ግን እንዲያስነጥሰው ብለው አይደለም እነሱ ያን ሁሉ የሚለፉት ግን ያንን ስለማይችል ሰውየው ያስነጥሰዋል እና እንደዛም የሆነበት ጊዜ ያጋጠማል ከስሻቃለሁ በተነቱ ከሶኝ ሁለት ሶስት ጊዜ ራሳቸው ፓትርኩ ወጥርቡ በማህበራዊ ሚዲያ በጻፍኩት ከዛ ደግሞ ከሱ ወጥቶ በጋዜጣ ላይ በታተመ ጽሁፍ ቀጣኔን ሳይከሱ ጋዜጣ ተከሶ በፍታብሔር የ100 ሺህ ብር በወንጀል ደግሞ ተከሶ ረጅም ጊዜ ፈጅቷል ነው መጨረሻ ፍርድ ቤቱ ይሄ ስም አጥፋት አይደለም ብሎ ለጋዜጠኛውም ካሳ እንዲከፍሉ ነው ግን ከሳሹ ራሳቸው ፓትርኩ ናቸው
ምንድን ነበር ጉዳዩ እንደው
ምንድነው ወጣቶች ተሰብስበው ኤግዚቢሽን ማዕከል አንድ ኤግዚቢሽን ወይ ማውደሪያ አዘጋጁ ነገር ይከፈት ዛሬ ተዘጋ እንግዲህ እኔ ሽማግሌዎች የሚሰሩት ብዙም እንትን አይለኝም ግን ወጣት ሲሰራው አገሩን ሲወድ እምነቱን ሲወድ ታሪኩን ሲወድ ማበረታታት ነው እዚህ ሀገር እኮ ቢሆኑ ለዛ ወጣቶች መንግስት በጀት ሰጥቶ አዳራሽ ፈቅዶ ብዙ ነገር የሚያደርግላቸው ነው ካቱ ዛሬ ከአደንዛዥ እጽ ከሱስ ከምን ከአሸባሪነት ወጣቱን ለማውጣት ስንት ነው መንግስት እየለፋ ያለው በየሀገሩ ያለ መንግስት ከዚህ ወጥቶ ወደ ባህሉ የሚሄድለት ወጣት ካገኘ እኮ ይደግፋል ለዚህ ያ ወጣት ነገ ተመልሶ ጫት ውስጥ ብናገኘው ወይም አሸባሪዎች እጅ ውስጥ ብናገኘው ለሀገሪቱ ትልቅ አደጋ ነው ከዚህ ወጥቶ ያለማንም ድጋፍ ራሱ ገንዘብ አውጥቶ ሲመጣ ደግሞ እንዴት ነው የሚዘጋው የሚል ነው የኔ ትልቁ ነገር ምክንያቱም ሌሎች ስራዎች ሲሰሩ ዝም ተብሏል አደጋዎች ሲደርሱ በየቦታው እንደ ቤተ ክህነት ታላቅ አባት መስራት የነበረባቸው አልተሰራም እዚህ ላይ ግን ይሄ ለምን ሆነ የሚል ትችት ነበረ ብዙ አነጋግሯል እሱ ትችት የተለያዩ አካላትም ሁሉ በዛ ወገን ሆነው ከዘረኝነት ጋር ለማየት የሞከሩ ሰዎች አሉ ከብዙ ጋር ለማየት የሞከሩ ሰዎች አሉ እሱ ቁም ነገሩ አይደለም ቁም ነገሩ ያ ነገር ትክክለስተት ነው የሚለው ነው ስለዚህ መጨረሻ ላይ ወደ ፍርድ ቤት ተሄደ ፍርድ ቤቱም አይቶ ያው የመጨረሻውን ውሳኔ ወሰነ ከዛም በላይ ደግሞ የሚያስፈራሩ ሰዎች አሉ እንደዚህ ለምን ትላላችሁ እንደዚህ ማለት የለብህም እንደዚህ መሆን የለብህም እንደዚህ የምትሆን ከሆነ ማገልገል የለብህም አሁን አዲስ አበባ ከተማ ውስጥ ባሉ አድባራት ሂዶ ለማስተማር ከባዱ ነው አለቆች ይፈራሉ
ታፈቅሱናላችሁ እንደዚህ እንደው ባትሉ ይላሉ። ደሞ ሁለቱን ይያየ ዜሮ
ሁለቱን በተናገሩ
አው ማለት ደሞ እንዴት ይችላል? ይሄን ለመቻል ሌላችሁ ቦታ ያስፈልጋል ራሱ እና
ወላፊ ያከታል።
ዛሬ የሚጀምር ነገር ግን ሙዱን ማንዘልቀው አንድ ጥያቄ ለወርወር ስለ ሐሳብ ነው። ሐሳብ በነጻነት እንዲፈልቅ ወጣቶች የሚበዙበት አገር ላይ ነው ያለነው። ዓለምም ያን ገጽታ እየተላበሰች ነው ያለችውና የሚቀጥሉት ሁኔታዎች የሚመጡ ከቴክኖሎጂ ባሻገር እንኳን ብንመለከት ሐሳብ ነው መነሻቸው። ሐሳብ በነጻነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሐሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሐሳብ ጋር ስለሚያያዝ በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችንም የምታበረታታ ስለሚመስለኝም ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ምን ትለናለህ? ሌላ ቀን የሚቀጥል የሚሰማ?
አዎ ባጭሩ እንደው ለምናገር እኔ የሚያሳስበኝ ዛገር ሐሳብ ነው። ሐሳቡ እኮ ኑሮህ ኢትዮጵያ ውስጥ የት ሄደም ታቀርበው ሁሉ ግራ ይገባል። የት ነው የምትሄደው? ጋዜጣ ላይ አጽፈው ያሉት ጋዜጦች አንድና ሁለቱ ነው ወደ ሬዲዮ አትሄድም። እነሱም እንዲህ ቢሆንስ እንዲህ ቢሆንስ ብለው ብዙ ስጋውን በልተው በልተው ነው ከዛ በኋላ ጉዳይ ያለ። መድረኮች በብዛት የሉም። ዩኒቨርሲቲዎቻችን መድረኮች እያዘጋጁ አይደለም ያሉት። የውቀት ማዕከላት መድረኮች እያዘጋጁ አይደለም ያሉት። አሁን በፎረም እየተባሉ እንኳን ትልልቅ ባለሙያ ላይ ሐሳብ ወያዩባቸው ትልቅ መድረኮች እየተፈጠሩ ነው። ሐሳብ ነዋ የዓለም ትልቁ ነገር። እኛ ሀገር ሐሳብ ቢኖርህም ሐሳቡን የዘምጦጣበት መድረክ የለም። ትንሽ መጽሐፍት ነው፣ እሱም ደግሞ ውድ ነው። እኛ ሀገር አንዳንድ ጊዜ ቢራ ብታመርት ይቀላል። እኛ ሀገር መጽሐፍ ምታመር? አዎ በጣም መንገዱ ሩቅ ነው፣ ሂደቱ ረጅም ነው፣ ክፍያው በጣም ከባድ ነው ሐሳብህን ይዘህ ለመውጣትና። እኔ እንደውም አሁን ወጣቱ ብዙ ዩኒቨርሲቲዎች ብዙ ቦታዎች ይዞራል፣ ወጣቱ ይጋብዛል፣ መድረክ አዘጋጅቶ አዳራሽ ትንትን ብለው ሰው ንግግር ሲያደርግ ለመስማት እኮ ሰው ሁለት ሶስት ሰዓት ሲቀመጥ አይቻለሁ። ወጣቶቹ መጠጥ ሳይኖር ጭፈራ ሳይኖር ግን ሐሳብ ለመስማት ቁጭ ብለው የሚሰሙ ወጣቶች ተፈጥረዋል። ይሄ ትልቅ ነገር ነው። ግን ለእነሱም የሆን ነገር የሚገኝበት እድል የለም እና እኔ እንደውም መሰራት ያለበት የሚያስብ ትውልድ መፍጠር እንድንችል የሚያስቡ ሰዎች እና ሐሳባቸው የሚገልጽበት እድል መፈጠር መቻል አለበት። ያ ካልሆነ እኔ ጫት አትቃሙ፣ መጠጥ አትጠጡ፣ እንዲህ አታድርጉ ማለት ምን ያርጉ ታዲያ? እሺ ብዙ ጊዜ ማድረግ የሌለባቸውን ነው የምንነግራቸው እንጂ ማድረግ ያለባቸውን አንነግራቸው። እሺ ምን ያድርጉ? ይህን አታድርጉ፣ ይህን አታድርጉ። እሺ ምን ያርጉ? ምንም እኮ የሚያደርጉት ነገር የለም፣ የማያደርጉት ነገር ሞልቷል።
ግሩም ነው። ሀሳባችን ሊረዝም ውይይታችን ሊሰፋ በቻለ መምህር እና ጸሐፊ ሲገኝ እድል ተገኘ መስለኝ። ጠይቃ አዲሱ የመጨረሻ ነው
አናጠቃልላለን። ነገር ግን አንድ ጥያቄ ወደፊት ዳንኤልን እናገኘዋለን። በመደበኛነት አንተ የቤተክርስቲያን ልጅ ነህ፣ ሰባኪ ወንጌል ነህ፣ ዲያቆን ነህ። ነገር ግን በየቦታው ለማስተማር ዛሬ ችግር አለብህ። ለምንድን ነው እሱ በአንድ ቦታ ተወስነህ የአንድ ቤተክርስቲያን ሰባኪ ወንጌል ወይ አገልጋይ ሆነህ ለምንድን ማትቀጥለው ነው? አልፈለግከውም ነው? ከዛ መንገድ አልተከፈተ?
አይ አልፈለግኩትም። ምክንያቱም እኔ ሁለት ነገር ነው ማምነው፣ የቤተክርስቲያን አገልግሎት የጽድቅ አገልግሎት ነው። ማንም ከፍሎኝ አይደለም እዛ ማገልገል ያለብኝ። እኔ የሙዚየም ኑሮዬን የማገኝበት ብዙ ሙያ አለኝ። ያንን ቤተክርስቲያን ለኢትዮጵያ ምለዋለችው ውለታ ለእኔም ምለዋለችው ውለታ መክፈል ያለብኝ ጊዜ ነው እንጂ መከፈል ያለብኝ ጊዜ ነው ብዬ አላምንም። እና አሁን የተከለከል ነው እንዳንከፍል እንዳንከፍል እኮ አይደለም ለአሰራሩ ያመቻል ብዬ ነው። አንድ ቦታ ብትረጋ እሱ እንዲያውም በጣም ከባድ። አዎ አንደኛ ጠዋት እና ማታ ፊርማ አለብህ። ሁለተኛ አንድ የደብሩ አስተዳዳሪ በሚሰጡህ በሳቸው መለኪያ ነው በኋላ የምትለካው የምትሄድበት ቦታ የምትሰራውን ስራ ብጽፍ እሳቸው አይ እንዲህ መጽሐፍ የምትጀምር ከሆነ ደሞዝህን እቆርጣለሁ ሊሉ ነው። ስለዚህ ሀሳብህን ነው የምታስረክበው እና ሀሳብህን ከምታጣ ገንዘብህን ልታጣ ይሻላል።
ቅርብ ነው። አዲሱን መጨረስ እንኖርብን ነው። በፌስቡክ ስርጭታችንን ለምትከታተሉ አድማጮች በተለያየ መንገድ አስተያየቶቻችሁን ብታደርሱም በፌስቡክም በቀጥታ በስልክና በኢሜይል እናስተናግዳለን። እንዲህ ያሉ ውይይቶች ላይ የነቃ ተሳትፏችሁ እንዲቀጥል እንዲበረታ እንፈልጋለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የተለያዩ ፕሮግራሞችን ተከታተሉ። በራዲዮ መጽሔትም እንዲሁ በሰፊው ተሳተፉ። እንግዳችንን አዲሱ ከነ ማዕረጉ ድጋሚ ማስታወቂ
እንዲሁም ይህን ማዕረግ ሲሰሙ አንዳንድ ሰዎች መዋዘ ጥበባት ብሎ ሹመት ሰጥተውታል። ምናልባት በቤተ ክህነቱ ላይ ብዕሩን እንዳያነሳ ለመገደብ ይሆን ተብሎ ነበር። አልሆነም።
አይደለም ሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ አራቱ ኃያላን የሚል በመካከለኛው ኢትዮጵያ ታሪክ ላይ የሚያጠነጥንና አራት ታላላቅ ቅዱሳን ከቤተ መንግስቱና ከቤተ ክህነቱ ጋራ ለሐሳብ ነጻነትና ለእውነተኛነት ሲሉ የታገሉትን የሚያጠና መጽሐፍ በስመረኩ ግዜ የሰጡት
ተመረመሰሻ ማለት ነው። ጥበቡ አለ ግሬባን ተበኩል ፈስታል አድማጭ አንባቢ ደርሷል። ተመንናን ሰግናል አድማጭ ማለት ነው። ገለጠው ተጣጣለ ደግዛለ የስረክራለ ማለት ሰግናል ይልዱ ስላገኘው
ዘይስፈልግ
ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው።
አዎ፣ ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከናት አገሩ ከቀየው ሳርቅ
የሚሸነፍለትን ያን ያገሩን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የምናፈቅ የመወደዳቸው ነሃል
የሚናፈቁት እይንቶቻቸውም ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀርቡበት ጉዳይ ግን ዛሬም ከታዳሚው ህዝብ የታረቀ አይመስልም።
በመግቢያችን እንደጠቆምነው በቅርቡ በሲያትል ዋሽንግተን እንደተካሄደው 34ኛው የሰሜን አሜሪካው ኢትዮጵያውያን አመታዊ ክብረ በዓል የገጠመውን መነሻና አድርግ እንጂ ይህ የሰነበተ አጉል ድርጊት ያፈራው ውጤት ነው የሚል ስሜት አሳድሯል።
በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ ትችቱ ከተሰነዘረባቸው ወገኖች
የመድረኩ አሰናጅና በቀደመው ውይይት ስሙ ከተነሳው የሙዚቃ ባንድ የተወከለ ሙዚቀኛ
ጠበቅ ያለ ክርክር እናም ለደረሰው ጉድለት ከፌዴሬሽኑ በተጨማሪ ኃላፊነት የሚወስድ ወገን ካለ እንሰማለን።
ወደ ቃለ ምልልሱ እንዝለቅ። እንግዶቻችን ራሳቸውን ያስተዋውቃሉ።
ሙሉ ስሜ ሰለሞን ገብረ ማርያም ነው። ክሊንግ ሶሎ ፕሮሞሽን ነው።
አዲስ ምስጋናው ባላለው ሞክለው ራስ ባንድ ነኝ። ራስ ባንድ ድራመር ነኝ።
እንኳን ወደ ራዲዮ መጽሔት በቃላችሁ። በቀደሙ ተከታታይ ዝግጅቶቻችን ያለፈውን 34ኛውን በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን እንቅስቃሴዎችና ትውስታዎች መለስ ብሎ የሚመለከት ዝግጅት ላይ ከናንተ ስራ ጋር የሚዛመድ የመዝጊያው ምሽት ላይ የተከናወነን የሙዚቃ ምሽት የተመለከተ አነጋጋሪ ጉዳይ ተነስተ ነበር። አዲሱ የቀደመውን እናስታውስ። የፌዴሬሽኑ ፕሬዝዳንት አቶ ጌታቸው በተለይ የመዝጊያው ምሽት የተሟላ ለመሆኑ እንዲያውም ለየት ያለ ሁኔታ ለመፈጠሩ በቅሬታ ለቀረበባቸው እነኚህ ወገኖች ይመለከታቸዋል ነው ያሉት፣ ፕሮሞተሮቹንና ራስ ባንድን።
እንግዲህ ፕሮሞተሮች አቶ ጌታቸው ያነሳው ሮሮ ሁለት ነው። ፕሮሞተሮች እነዚህ የዝግጅቱን የሚያስተዋውቁ ወይም ደግሞ ማስተዋወቂያ የሚሰሩ የሙዚቃ ደላላዎች ይላቸዋል እሱ። በሌላ በኩል ደግሞ ራስ ባንድን በስም ጠርቶ አንድ ትልቅ ክስ ነው ያቀረበው። ከምሽቱ 4 ሰዓት 10 ፒኤም መገኘት የነበረባቸው ህዝቡ ጠብቆ የነሱ የመጡት ከሌሊቱ 8 ሰዓት ወይም 2 ኤኤም ነውና ለዚህ ኃላፊነት እንግዲህ ራስ ባንድ ይወስዳል ብዬ አስባለሁ።
ሰለሞን ካንተን ጀምር፣ ያንተ ድርሻ በዚህ ዝግጅት ውስጥ ምንድን ነበር?
በቅድሚያ እድሉ ስለተሰጠኝ ጋሽ አዲሱንም እንዲሁም አብላንም ቪዮን ጨምሮ ከልብ አመሰግናለሁ። እንግዲህ እኔ እዚህ አሁን መቅረብ ያስፈለገበት ምክንያት የኢትዮፌን ፕሬዚዳንት አቶ ጌታቸው ተስፋዬ የሰጡት ቃለ ምልልስ ላይ በጥቅል ሁሉንም ፕሮሞተሮች ለስራ እንቅፋት እንደሆኑ ተጠቅሷል እና ይሄ እኔን እንደማይወክል የዘንድሮ የሲያትል የተደረገው የኢትዮፌን 34ኛው በጣም የተሳካ እንደነበር እና ለመሳካቱም ደግሞ የኔ ትልቅ የኔ ድርሻ ስለነበረበት ዘንድሮ በተሰራው ስራ ፌዴሬሽኑ በጣም ደስተኛ እንደነበረ እና ምንም አይነት እኔን የማይወክል እንደሆነ የተሰጠው ኢንተርቪው እንን ለመግለጽ ነው እኔ ወደዚህ የመጣው።
ፕሮሞተሮች ዝግጅታችንን ካበላሹት አካላት አንዶቹ ወይም አንደኛዎቹ ናቸው ሲል አቶ ጌታቸው፣ እኔን አይመለከተም ነው ሰለሞን የምትለን አይደለም?
በትክክል እኔን አይመለከትም። እኔ የዘንድሮ ዝግጅት እንዳውም ለመሳካቱ ምክንያት እንደሆንኩና በዚህም ፌዴሬሽኑም እንዳመሰገነኝ በቀጣይ ስራዎችም ወደፊት ከኔ ጋር አብሮ የመስራት ፍላጎት እንዳላቸው ደጋግመው እስከ ትናንትና ድረስ ወደዚህ ኢንተርቪው ከመምጣቴ በፊት አንዳንድ የቦርድ አመራሮችን ጠይቄ በአንተ ምንም አይነት ችግር የለንም ለወደፊት ስራ አብረን መስራት እንፈልጋለን ነው ለኔ ያሉኝ።
እነሱ እንደዚህ ካሉ አቶ ጌታቸውም ኪንግ ሶሎ ፕሮሞሽንን ጠርቶ ካልከሰሰ ምንድን ነው ያሳሰበ?
ያው ፕሮሞተሮች ሲባል እንግዲህ እኔ አሁን በሰሜን አሜሪካን ውስጥ ካሉት የተወሰኑ ፕሮሞተሮች ሮሲያትን ላይ የተደረገው ከኔ ጋር ነው ኮንትራት ያለው። ኤስፍን የተለያዩ ፕሮሞተሮችን አወዳድሮ ኮንትራት የሰጠው ለእኔ ነው እና መልሶ ፕሮሞተሮች ሲከሰሱ በእርግጥ ስም አልተጠቀሰም፣ ግን ያው ፕሮሞተሮች ሲባል ስለሚነካ ያ ፕሮሞተሮች የተባለው እኔን እንደማይወክል ለመግለጽ።
ሰለሞን እስኪ ችግር ከገጠመው ዋናው አነጋጋሪ ከሆነው ጉዳይ ጋር በተለይ ደግሞ አንተ ኮንትራቱ የተሰጠህ እንደመሆን በለቱ የተሰናከለው የመዝጊያ ዝግጅት ላይ ምን ነበር ድርሻ? እንደ ፕሮሞተር አንተ ነበር ያን ያቀናበርከው ያን ያዘጋጀው? ሌሎች ስራዎችም እንደሰራህ ተረድቻለሁ ቀደም ብለህ ስትገልጽልንና እንደውም ለስኬቱ ምክንያት ነኝ መወቀስ አይደለሁም ነው ያልከው። በዚህኛው ዝግጅት ይሄ ውዝግብ የተነሳበት ህዝብ ከፍተኛ ቁጣ የገለጸበት እንዲያውም እስከ ብጥብጥ ድረስ የደረሰ ነውና በዚያ መዝጊያ ምሽት ውስጥ ያንተ ድርሻ ምን ነበር?
እሺ፣ የክሎዚንግ ናይቱን ኮንትራክት የወሰደው ክለብ ላንጋ ነው።
መዝጊያ ምሽቱ ማለት ነው።
እሺ፣ የመዝጊያ ምሽቱን ክለብ ላንጋ ነው። እዛ ውስጥ እኔ እንደ ፓርትነር ሆኜ እዛ ውስጥ አለው ከክለብ ላንጋ ነው። ክለብ ላንጋ ነው የተለያዩ ግለሰቦችና ፕሮሞተሮች ተሰባስበው ለአንድ ሳምንት ለዛ ኢቨንት የተዘጋጁ ግሩፖች ናቸው እና እዛ ውስጥ እኔ ፓርት ሆኜ አለው አብራቸው ሰራ ነበር። ሰው የኔ ድርሻ ኢቨንቱን ፕሮሞት ማድረግ ነው፣ ፌስቲቫሉ
ማስተዋወቅ ነው
ስራዬ ነበር። ሶ ከዛ በኋላ ግን እዛ ግሩፕ ውስጥ ስላለው ክሎዚንግ ናይት ላይ ሲመጡም ያንን ክሎዚንግ ናይቱንም ፕሮሞት አድርጌያለሁ።
ስለዚህ በዛለት ለደረሰው መሰናከል ያልተዋጣ ወይም እንደሚፈልገው አልቀረበም የተባለና በጥብጥ ያስነሳ ዝግጅት ለብላንጋኖ ካልካቸው ቡድኖች ጋር የተለያዩ ክፍሎች ካሉበት ጋራ አብረ በመስራት የምትወስደው ኃላፊነት አለ?
በትክክል ያው ኃላፊነቱን ፌዴሬሽኑ ውስጥ ይቅርታ ጠይቋል። ትክክል ነው በተፈጠሩት ያው ብዙዎቻችን ይነካል ያው ትክክል ነው ሱን አምናለሁ። ፕሮሞተሮችም ጋር አለ ባንዱም ጋር አለ ፌዴሬሽኑም ግን ዝግጅቱ ፌዴሬሽኑ እንደመሆኑ መጠን ህዝብ ቅሬታ ስለነበረው ፌዴሬሽኑ ወስዶ ይቅርታ ጠይቋል። በትክክል እያንዳንዳችን ጋር ዲቴል ከተገባ ሁሉም ሰው ጋር ነበርና እኛም ጋር ስተት እንዳለ አምናለሁ።
መልካም እንግዲህ ስተት መኖር ከተቀበልክ ሌሎች የሰራቻቸው ለስኬቱ ይበቃበት የፌዴሬሽኑ አመራር አባላት ወደፊትም ካንተ ጋር ለመስራት እንፈልጋለን ያሉበትን ግልጽ ለማድረግ ያህል ምን ሰርተህ ነው በዚህ መንገድ በአሁንታዊነት የተወሰደ ድርሻህን የተቀበሉት? ባጭሩ ንገረን ይሰራሃል።
እንግዲህ ምንድነው ፕሮፌሽናል በሆነ መንገድ ማስተዋቂያዎችን ቀደም ብሎ መጀመር በኢትዮጵያ ውስጥ የሚታወቀው ለቆ ጋዜጠኛ አለምናሴን በመጠቀም እንዳያችሁት የተለያዩ ቪዲዮዎችን ከአስር በላይ ማስተዋቂያዎችን ፌስቲቫሉ በማስተዋወቅ ነው። እንግዲህ ይሄን ስኬት ያደረግነው የተለያዩ ቪዲዮዎችን በመስጠት የተለያዩ ብሮሸርና ፍላየሮችን በማድረግ እስከ ዲሲ ድረስ አትላንታ ሌሎች ከተሞችም ድረስ በመሄድ ትክክለኛውን ማስተዋቂያ በመስራት የተለያዩ ጊዜ ፕሮሞተሮች አላፊነት ወስደው ግን ዝግጅቱ ብዙም እንደሚጠበቀው ስኬታማ አልነበረም ነው የሚሉኝ እነሱ። ዘንድሮ ግን እንዳሰብነው ሁሉ ነገር ተሳክቶልናል ነው ያሉት። አስፈላጊውን ማስታወቂያ በመሰራበት ጊዜ በየሳምንቱ ሪፖርት እየላኩኝ አደርግ የነበረውን እንቅስቃሴ እያሳወቅኩ ነው ዘንድሮ ፕሮሞሽን ስራ የነበረው። ፕሮሞሽኑን እንግዲህ የወሰድኩት ዝም ብሎ አልነበረም። የተለያዩ ፕሮሞተሮች ተወዳድረው የፒአር ኮሚቴዎች ኢንተርቪው አድርገውን ነው ያንን ማጣሪያ አልፌ ነው ዘንድሮ ከነሱ ጋር ኮንትራት የወሰድኩት።
መልካም ዋናው የምሽቱ ዝግጅት ነውና በዚህ ምሽት ላይ የሙዚቃ ቅንብሩን መድረክ ላይ የሚታየውን ትዕይንት በተለይ በሙዚቃው ረገድ የሚያቀናብረው የራስ ባንድ ቀደም ብሎ አዲሱ እንደገለጸው ከአራት ሰዓት በላይ ዘግይቶ ለመጀመሩና ይልቁንም ደግሞ ወደ መጨረሻ ላይ ብጥብጥ ወደ አስነሳ ሁኔታ ለመግባቱ ከምክንያቶቹ አንዱ አድርጎ ፌዴሬሽኑ ከሷችኋል። አዲስ አንተስ ምን ትላለህ? የራስ ባንድ ድርሻ ምን ነበር? ይሄንስ ትችት እንዴት ትቀበላለህ?
እሺ በጣም አመሰግናለሁ።
እንደው ለምን ወደዛ አሉላ ጋር አልከተል ያሉላ ጥያቄ እንዳለ ሆኖ እንደው ለነገሩ ስንት አደረሳችሁ አዳራሹ እናንተስ?
2 ላይ
8 ሰዓት ከለሊቱ
እንደተባለው መልካም
እንደተባለው ነው የደረስነው። ያው ይሄን ነገር የምናገረው ከታች ከመጀመሪያው ጀምሬ ነው። እሺ መናገር ፈልገው ሁሉ ነገር ክሊር መሆን ስላለበት
ግልጽ እንዲሆን ጥሩ ነው።
ሲጀመር የክሎዚንግ ላይቱን ለመስራት ከኤስኤፍኤን ጋር እኛ ዲል የለንም።
ዝምነት የላችሁ ሰለሞን
ጋር? አዎ ምንም ውል የለም።
አንዳንድ አማርኛ እያደረግን እንሄድ። እሺ ውል የላችሁ ወይም ስምምነት አልነበራችሁም? እሺ
አዎ ምንም አይነት ስምምነት አልነበረም። እኛ ስምምነትም ውል የነበረን ከሶሎ ጋር ነው፣ ኪንግ ሶሎ ፕሮሞሽን
ከሰለሞን ጋር አሁን በውይይቱ ከሚሳተፈው
ጋር ያው ከሱ ጋር ኔጎሳይን ስራ ለማጀብ እንደምንሰራ ተነጋግረናል። ኦልሞስት ካወራን 2-3 ወር አውርተናል። ፕራክቲስ ጨርሰን በቦታው ላይ ተገኝተናል። በጣም የሚገርመው ነገር ጎሳዬ ስራ እንደማይሰራ የሾው ለት ቅዳሜ ቀን እስከ ከሰዓት 10 ሰዓት ተኩል ድረስ የምናውቀው ነገር የለም። የኛ ኮንታክት የሚያደርገን ወይ ግንኙነት አለ ከሶሎ ጋር ነው። ቲንክ ሶሎ ሊደውልልኝ አልቻለም ቀኑ ሙሉ። አይ ቲንክ እሱም ችግር ላይ ነበር መሰለኝ። እስከዛ ሰዓት ቀድሞ የተነገረን ነገር የለም ጎሳዬ ስራ አይሰራም ይለው። ኦልሞስት ወደ 4 ሰዓት ማን 10 ሰዓት ተኩል አካባቢ ደውልለት መጀመሪያዎቹ ስልኬን አላነሳም። በኋላ ወደ 11 ሰዓት አካባቢ መልሶ ደወለልኝ። እንዴት ነው ነገሩ ስራ አለ ወይ ሳውንድ ቼክ አለ ወይ ስለው አይ ጎሳዬ አይሰራም ሌላ ሰው ሪፕሌስ ለማድረግ እየሞከርን ያለው እሱን እነግርሃለሁ ገና አልወሰንም እስኪ ብዙ አየሁ እየተባለ ነው እርግጠኛ ሆኜ እነግርሃለሁ አለኝ። እና እንዴት ነው ስለው እስኪ
ነግርሃለሁ ነው
ነው ምንም ከፌዴሬሽን ጋር ምንም ግንኙነት የለንም በዚህ ስራ ባይዘው እና ዲቴል መናገር ስላለብኝ ነው። አሁን ለምን ስማችን በከንቱ ነው የጠፋው በማይመለከተው ባልሰራ ነው ነገር ማለት ነው። እና ተነጋገርን ሶሉን ሳናግረው መልሼ ደውላለሁ አለ እንዳለው ቆይቶ ደወለ። ብዙአየሁን ወስነናል። ይሄ የሚሆነው እንግዲህ ኦልሞስት ማለት ለብዙአየሁ ማውራት የጀመርነው ስለብዙአየሁ አወራን። እሱንም አልጨረስንም ገና ያልጨረስነው የፕራይስ ጉዳይ ነበረ የሚቀር ነገር ነበረ። እሱን ፋይናሊ ሁላ የጨረስነው ኦልሞስት 12 ሰዓት ተኩል ሲሆን ነው የተስማማ ነው እንደምንሰራ በፕራይስ ጉዳይ በሁሉ ነገር ማለት ነው። በክፍያም ጉዳይ ጨረስን። ከሶሎ ጋር ተነጋገርን። ቀጣዩ ስራ ምንድን ነው? እንዴት ነው ሳውንድ ቼክ የሚደረገው? መሳሪያ ሙከራ ማለት ነው። ሙከራ ማድረግ አለብን። ከቀን በፊት ጎሳዬና ማን ነው ጃኪ ጎሲና አብነት ከዛይን ባንድ ጋር ሰርተው ፍራይዴ ማለት ነው እዛ ቤት ሰው እነሱ ሳውንድ ቼክ አድርገዋል። እኛ ግን አንደኛ እኛ አምስት መሳሪያ ተጫዋች ነው ያለን፣ ኤክስትራ ሳክስፎን ተጫዋች አለን። ሶ ሳውንድ ቼክ እኛ ማድረግ አለብን። ያለ ሳውንድ ቼክ ማንም ሙዚቀኛ ስቴጅ ላይ አይወጣም፣ አስቸጋሪ ነው። የውጭው የቤቱ ሳውንድ ቢደረግም እኛ ግን ሞኒተራችንን ስቴጅ ላይ ያለውን ስፒከሮች ቼክ ማድረግ አለብን።
ድምጽ መፈተሽ ነበረባችሁ?
አዎ መፈተሽ አለብን ብዬ ሳናገረው ኦኬ ትችላላችሁ እና አሁን ፍላይ መኪና ቢመጣ ትችላላችሁ ከምሽቱ 2 ሰዓት ማለት ነው። አዎ እንችላለን እኛ ሬዲ ነን። እንግዲህ ሰዓቱ ምን ያህል እየሄደ እንደሆነ ነው የምነግርህ በዚህ መሀል ማለት ነው። ኦኬ በቃ መኪና እንዲመጣ አደረግላችኋለሁ። መኪና ይመጣል ትሄዳላችኋል። ይሻልን ጨርስን ቁጭ ብለን መጠበቅ ይጀምራል። በደውል በመሀል ስልክ አይነሳም ቢዚ ነው። በኋላ ላይ ኦልሞስት ወደ ኤተሪ ማነው 2 ሰዓት ተኩል ከምሽቱ ላይ ደውሎልኝ ስቴዲየም ነው ያለሁት። ስቴዲየም እየሄድኩ ነው አዲስ ፍላየር ስለተሰራ አዲስ ፕሮሞሽን እሱን መበተን አለብኝ እና በጣም ቢዚ ሆኛለሁ። መኪና ባገኘው በሰዓት ልክላችኋለሁ ታገሰኛለህ። እሺ ምንም ማድረግ አልችልም። ሌላ ኮንታክት ፐርሰን የለንም እናናግረው ሰው የለም። አንድ ያለው ኪንግ ሶሎ ነው ከሱ ጋር ነው የምናወራው። እሺ አልኩት። ጠበቅኩት ብጠብቅ አይደውልም። ኦልሞስት 10 ሆነ 4 ሰዓት ሆነ ከምሽቱ ማለት ነው።
ይሄ ተሽከርካሪ የምትፈልጉት አዲስ እንዲገባ በርካታ የሙዚቃ መሳሪያዎች አሏችሁ የራሳችሁን የሚያጓጉት ሳይሆን የሙዚቃ መሳሪያዎቻችሁን ቦታው ወስዳችሁ ለመፈተሽ ነው ዝግጅቱ ከመድረሱ በፊት?
አዎ አዎ የራሳችን መሳሪያዎች ይዘን ሄደን መፈተሽ አለበት ሳውንዱ። ሌላ ባንድ ቢጫወትበት ያኛው ባንድ የሚፈልገው የሳውንድ መጠን እና ራስ ባንድ የሚፈልገው የሳውንድ መጠን እንደየሰው ይለያያል። ገባ? ሁለተኛ ተጨማሪ መሳሪያ ተጫዋች አለን። እኛ ሳክስፎን ፕሌየር አለን። ያ ሳክስፎን ፕሌየር ለብቻው ሞኒተር ተዘጋጅቶለት ለብቻው ሌላ ቻናል ተከፍቶ ሳውንድ ቼክ መደረግ አለበት። ይሄ ሁሉ ጊዜ ይፈጃል ማለት ነው። የቤቱን ጠቅላላ ሳውንድ ባናደርግም ሞኒተር ላይ እኛ ቼክ ካላደረግን ሙዚቃ ጥሩ ልንጫወት አንችልም። መስ ነው ማለት ነው። እኛ ደስ ብሎን ሙዚቃ ሲሰማን ነው አውተን ለኦዲንስ ጥሩ ስራ ማሳየት የምንችለውና በዚህ ጉዳይ ተማምነን ነበር እንደምናደርግ። እሱም ማድረግ አለባችሁ ብሎ ነበር፣ ግን ይመስለኛል በጣም ቢዚ ሆነ። በጣም ቢዚ ነበረ። ስቴዲየም ሄዶ ፍላየር ይበትናል እንደዚህ ያደርጋል ይላል። ትንሽ ውስብስብ ነበር የነበረው ማለት ነው። ጠበቅን ኦልሞስት ከምሽቱ 4 ሰዓት ተኩል ምናምን ሆነ። ምንም የሚነሳ ነገር የለም። ባይገርም ሩም ውስጥ ቁጭ ብለን ራስ ባንድ አባላትና ብዙአየው አንድ ላይ ቁጭ ብለን ነበር እያወራን የነበረው። በጣም ነው ያዘነው። እንደ ድርጅት ራስ ባንድ በጣም ተሰምቶ መሳሪያ ሙከራ እንድናደርግ ደጋግመን የምንደውል ስልክ አይነሳም። ይሄ ሁላ ራስ ባንድ ስቴጅ ላይ እንዳያወጣ ምክንያቶች ነበሩ። ያንን ሁላ ነገር በጣጥሰን ህዝቡን አክብረን አልፈን እዛ ደርሰናል ማለት
ነው። ባንዱ እንዲህ አደረገ ማለቱ እውነት ነው፣ በዛ ደርሷል። ግን አሁን ባንዱ 8 ሰዓት ሊደርስ የቻለው ለምንድን ነው የሚለውን ጥያቄ አሁን እኮ እዚሁ እንግዳችን ቁጭ ብሏል ኃላፊነት መውሰድ የሚገባው።
ወደ ሰለሞን መመለስ ይኖርብናል።
እንዴ
ሰለሞን፣ ከዚህ ውስጥ የምታስተባብለው ነገር አለ ወይ? አዲስ ያቀረባቸው በዝርዝር ነው ያቀረበው። በተከታታይ ያደረጋቸው ጥሪዎች የተነጋገራቸዋቸውን ለአድማጭ አቅርቧል። አሁን በዘረዘረው መልኩ ቦታው ጋር የደረሱት ምናልባትም ጊዜ በትክክል ቢጀምር ዝግጅቱ ማብቃት ባለበት ሰዓት ነው ቦታው ጋር ያደረሱት። ሰው ያን ስሜት ይዞ ይጠብቃቸው። አንተ የምታስተባብለው አዲስ የገለጸው ትክክል ያልሆነ ነገር አለ? ምክንያቱም እንነቅሰው ነገር በጣም ብዙ ነው።
አዎ እንግዲህ አዲስ በዝርዝር ሁኔታውን ለማስረዳት ሞክሯል። እኔ እዚህ ላይ ማስተባበል ሳይሆን አንዳንድ እሱ የሚላቸውና ያሉት በእኔ በኩል ደግሞ ያሉት የተለያዩ ነገሮች አሉ። በትክክል ነው
የፕሮግራም ይቅርታ፣ አዲስ ሰሎሞን አም ሶሪ፣ ይቅርታ አሉላ፣ ፕሮግራማችን እንደዚህ ከሄደ ለእኛም ብዙ ስራና ነቅመንም አንችለው ነው። አዲስ ከተናገረው ስህተት የሆነው ነገር ምንድን ነው? እሱም ብቻ ይንገረን ሰሎሞን።
ዛዮን ባንድ ሳይሆን ዝግጅቱን ይጀምር የነበረው ራስ ባንድ ነው። ምክንያቱም ዛዮን ባንዶች የሚጫወቱት ለሁለት ሙዚቀኛ ነው፣ ራስ ባንድ የሚጫወተው ለአንድ ሙዚቀኛ ነው። ስለዚህ መጀመሪያ ራስ ባንድ ጀምሮ ከዛ በኋላ ከጨረሰ በኋላ ዛዮን ባንድ ነበረ መዝጊያውን የሚሰራው። ምክንያቱም ዛዮን ባንድ ለሁለት አርቲስቶች ስለሚጫወት ስተቱ ያለው እዛ ጋር ነው። ከዛ ውጪ እኔ እንግዲህ የዛዮን ባንድ ሙዚቀኞችንና አርቲስቶቹን ሄጄ ከሆቴል ልጃቸው የመጣሁት እኔ ነኝ። በትክክል አቶ ጌታቸው እንዳስቀመጡት አርቲስቶቹ ነበሩ። ትክክል ነው፣ እኔ ነኝ ልጃቸው የመጣሁት።
ስንት ሰዓት ላይ ሰለሞን?
እኔ ወደ ሚድናይት ወይንም በዚህ ሀገር አቆጣጠር 12 ኤም አካባቢ 12 ሰሪ ይችላል
12
አካባቢ። አዎ እኩለሌሊት አካባቢ እኔ ነኝ ሆቴል ሄጄ የአርቲስቶቹን ጃኪ ጎሲን፣ አብነት አጎናፍር እና የዛያን ባንድን ሙዚቀኞች ይዣቸው መጥቻለሁ። በዛን ሰዓት ሌላ ራስ ባንድን ይዞ የሚመጣ መኪና እዛው ጋር ነው። እኔ የግድ እዛ ቀድሜ የምሄድ ስለነበረብኝ ያ መኪና ይዟቸው እንዲመጣ ወደ አዳራሹ ሄድኩ።
አሁን አዲስ 8 ሰዓት ከሌሊቱ 7 ሰዓት ግድም ደረስን ነው የሚለው። አንተም ከሌሊቱ 12 ሰዓት ወይ መንፈቀ ላይ 6 ሰዓት ደረስን ነው የምትለው። የተጋጨ ነገር ነው ይሄ። ዛይን ባንድ ራሱ ዘቁጭ ብሏል እኮ አዲስ ይወርድ።
በጣም ይቅርታ፣ እዚጋ ትልቅ ውሸት ነው እየተዋሸ ያለው። ዛይን ባንድን ይዘዋል ሄደ፣ ሚድናይት ላይ ይዘው ሄደው ከሌሊቱ 7 ሰዓት ላይ ጃኪና አብነትን ቀድሞ ወስዷል። እኛ ውጪ ወረዱ ተብለን በወረድንበት ሰዓት የዛይን ባንድ አባላት
እዛ ነበሩ፣
ውጪ ነበሩ። ራስ ባንድ ነበረ። በሁለት መኪና አንድ ላይ ነው እኩል እየተጓዝ ነው።
ሰለሞን መልስ
ዛይን ባንድ ቀድሞ አልደረሰ።
ሰለሞን
መልስ ያለ ነገር ነው ምን እናገር ያለው።
እንግዲህ ይሄንን ምናልባት ፕሬዝዳንት አቶ ጌታቸው ወይንም ሰውም ስላያቸው ነው እነሱን ይዤ ቀድሜ ሄድኩት እኔ ነኝ ተቀምጣው ያለው። አምን ያሉት አቶ ጌታቸው ስላያቸው ነው እነሱን ዝቀኞቹንና ባንቱንን አባቶቹን ጃኪና አብነትን እና ዛይን ባንዶችን ይዤ ሄድኩት እኔ ነኝ። እርግጥ ነው ሆቴል እጄ ሁሉንም ወረዱ ብዬ ሳስወርድ ራስ ባንዶች ሲመጡ አይተዋቸዋል። ዛይን ባንዶች እነሱ ነበር። ሁለተኛ መኪና ለነሱ እዛ አዘጋጅቼ እነዛኞቹን ቀድሜ ነው ይዣቸው ሄድኩት እኔ።
እሺ
ተቀምጣው ያሉ ያቀያል ነበሩ።
አንድ ጥያቄ አለ፣ በጣም ይቅርታቸው። ለምን መሰላችሁ አንድ ነገር ልናገር።
እሺ አዲስ፣
እዛ ጋር የቆምነው ሁላችንም ህዝቡን ለማገልገል ነው። እሺ እሱ እንዳለው አለ ልበል፣ በጣም ከእውነት የራቀ ነው። ሚድናይት ላይ ከምሽቱ ማነው ከሌሊቱ 6 ሰዓት ተኩል ባንዶቹንና ጃኪ ጎሲን ይዞ ሄዷል። ከሄደ እኛ እንግዲህ እስከቱ ማነው እስከ ሌሊቱ 8 ሰዓት አልተወሰድንም። ለምን እነዛ አልጀመሩም? ለምን ህዝቡን አናከብረው? ህዝቡን አክብረ ነው እነሱ ጀምረው እኛ ለምን አልተወቀስንም? ጃኪና አብነት አርብ ዕለት ማታ ተጫውተዋል እዛው አዳራሽ ላይ። ለህዝቡ አዲስ ሰዎች አይደሉም። ትናንትና የገባው ህዝብ እንዳለ አይቷቸዋል። ለዛ ነው ኩብዛ እየተጨመረው። አሁን ጎሳዬ ቢሰራ ኖሮ ጎሳዬ በለቱ ቢኖር ኖሮ ጎሳዬ ከፋች ነበር የሚሆነው። የፕሮግራም አይሆንም። አዲስ አርቲስት ነው ለክሎዚንግ ላይት ብቻ። ሶ ብዙአየው የተመረጠበት ምክንያት አዲስ አርቲስት ስለሆነ ነው። እንዴት ነው አዲስ አርቲስት መጥቶ የሚከፍት? ሁለተኛ በሲኒየሪቲስ ብዙአየው ከነ ጃኪ በኋላ ያለ ልጅ ነው። በፎርማ
አዲስ
ያለ ልጅ ነው።
ሁለቱን ጥያቄ ሰለሞን ይመልስ። ለምን አልጀመሩም ቀድሞ ከሄዱ ዛያኖች የሚለውን መልስልን ሰለሞን።
አሁንም የጀመሩት ዛያኖች ናቸው እኮ ህዝቡ ሲቆጣ ምርጫ ፍላጎት።
በስንት ሰዓት
ለክም ቢሆን የጀመሩት?
በስንት ሰዓት አዲስ ጥያቄን ስማ፣ በስንት ሰዓት ጀመሩ?
የጀመሩበትን ሰዓት በእርግጠኝነት መናገር ባልችልም ህዝቡ ቅሬታ ሲያሰማ ወደ 2 ከምንድነው ከምሽቱ
2 ሰዓት አካባቢ 2 ነው የጀመሩት። ስምንት ሰዓት ተኩል
ያ 2 የሆነው እንግዲህ ህዝቡ ቅሬታውን ህዝቡን የማረጋጋት ስራ እንዳልኳችሁ አንድ 30 እና 40 ደቂቃ የሚሆን ወስዶ ነበር ሰው ለማረጋጋትና ስቴጅ ላይ ወጥቶ ስራ ለመጀመር። ስለዚህ የህዝቡ ቅሬታ በተነሳበት ሰዓት ገብተው
ሰለሞን አጭር መልስ ነው ከምሽቱ 8 ሰዓት ተኩል ተጀመረ አለቀ። አጭር መልስ ነው።
አዎ አድማጭ ማየት የሚችለውን ነገር በሁለቱም እንግዶቻችን የቀረቡትን ነገር ተከታትለዋል፣ ለአድማጭ እንዲደርስ አድርገናል። ምናልባት አዲስ ደጋግማችሁ የምትሰሩት ስራ ስለሆነ ሌላ ጊዜ መሰል ችግሮች ሊገጥሙ ስለሚችሉ አሁን ያደረጋችኋቸውን ነገሮች ወደፊት ከሚደረጉ አንጻር እንድትመለከቱ እንፈልጋለን። ሙዚቀኞቹንም ድምጻውያኑንም ህዝብ መንገላታት የለበትም። ገንዘብ ከፍሎ ጊዜውን ወስዶ ለመዝናናት መጥቶ ተንገላቶ መግባት የለበትምና ያንን የምን ጊዜም ጉዳይ እናደርጋለን።
ሰለሞንም አዲስም ኃላፊነት የሚገባው ላይ ኃላፊነት ወስዳችሁ ለህዝቡ በቂ ማብራሪያ ስለሰጣችሁ አሁን እኔ እንደገባኝ የ34ኛው የፌዴሬሽኑ በዓል በተለየ ምሽቱ የማጠቃለያው ምሽት ለምን እና እንዴት እንደተበላሸ አድማጭ ግንዛቤ አግኝቷል። እናመሰግናለን።
እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለን ይሄን ድል ስለሰጣችሁ።
ታንክ ዩ።
አብራ ሁለታችሁንም ጋሽ አዲሱንም አላንም ይሄን ድል ስለሰጣችሁን ከልብ አመሰግናለሁ።
ሰለሞን እናመሰግናለን።
ሳሳማህ ይላል
የድንገት እንግዳ አለን ብለን የለ?
አዎ ቀደም ተናግረናል ጎሳዬ እንግዳችን እንደሆነ። እንኳን ደህና መጣ።
እንኳን ደህና ቆያችሁ። ቪኦኤ መቼም ያው ቤተሰብ ነን። ረጅም ጊዜ መሆኑናል የቤተሰብ ያህል እንቀራረብን። ትንሽ የመጠፋፋታችን ነገር እውነት ለመናገር በጣም የተጠፋፋ ነው። ረጅም ጊዜ አድርገናል። አሉላ ጋሻ አዲስ ስላገኘዋችሁ በእውነት በጣም ደስ ብሎኛል።
እንኳን ደህና መጣ። ጎሳዬ አንድ ጊዜ ምን አለ መሰለህ፣ ኢንተርቪው ሲደረግ ትንሽ የሙዚቃ ዘፈን ትንሽ ዘፈን አሰማን አሉ። ባካችሁ እኔ እኮ ንግግር አስጠልቶኝ ነው ዘፋኘው ከሌላ ላይ ነው ስርቋት። ስለዚህ እንዳትለን አሁን አንተን ይዘን ሙዚቃ ሳናሰማ እንደምንል እንሄዳለን።
እኛ ምክንያታችን እቺ ጉንፋን ምናምን ትባል ነገር እሺ፣ ግድ የለም እንጫወታለን።
ቀድሞ የተሰሙ ዜማዎች አድማጮች እንዲጠብቁ አድርገናል። የቀደሙ ዜማዎች ካንተ ጋር እናወራውን እንዲጠብቁ አልኩ እንጂ የሚጠበቅ ስራ አለ። ምናልባትም ወደ ኋላ በሰፊው እናወራው ወይንም ደግሞ በሌሎች ፕሮግራሞቻችን በሰፊው እንወያይበት ነው። ብዙ አመት ተጠብቀሃል። የተጠበቀውን የጉጉቱን ያህል ስራህ ለአድናቂዎቹ ቅርብ እንዲሆን የሚፈልግ ይመስልናልና ፈታኝ ነው። ብዙ ጊዜ ጠፍቶ ነው?
አዎ በእውነት ፈታኝ ነው። ስራዬ እንደ እግዚአብሔር ፍቃድ ያው ይሄ ጥሩ ይሄደልኝ ነው። እኔ ትንሽ ያለ መርካት ችግር አለብኝ። ምናልባት ታቅ እንደሆነ አላቅም። ከዚህ ይጀምራል የኔ ስሜትና ለሙዚቃው ደግሞ ምን ያህል ልጠነቀቅ የምችልበት አይነት ሁኔታ ነው ያለው። ዞሮ ዞሮ ግን እንደ እግዚአብሔር ፈቃድ አሁን ስራውን ሰርቼ የጨረስኩ ነው ያለሁት። ማስተሩን እንግዲህ ከያዝኩ በኋላ ለህዝብ ማድረስበት ሁኔታ ሊኖር ይችላል።
የረካበት ቦታ ነው።
አዎ ጥሩ ነው ያለው።
ተዘምን ያዝ ከነት
አይ ካሁን በኋላ እንኳን እንደው ግድ የለም ይውጣ ብፈጥን ደስ ይለኛል።
ወደፊት ግን አሉላ እንደተቋመ በሰፊው ካንተ ጋር ለሚኖረን ውይይት ደግረ መንገድን ቃል ትገባለለት
ማለት በሚገባ
ወደ ተንሳንበት ጉዳይ ሄድ ይችላልን።
የቀደሙ መንደርደሪያዎች ናቸው ዛሬ አንተን አልባትም ወደ ኢትዮጵያ እየተመለስክ ባለህበት የመጨረሻ ደቂቃ ላይ ያገኘንህ። በሲያትል ዋሽንግተን በተካሄደው 34ኛው የኢትዮጵያውያን በሰሜን አሜሪካ የስፖርት ፌዴሬሽን አመታዊ ዝግጅት ላይ በመዝጊያው ዕለት በተለይ እንደምትጫወት ተጠብቆ ነበር። ያ ሳይሆን ቀርቷል። በጊዜው በተወሰነ ደረጃም ቢሆን ያነጋገረ ይመስለኛል። በምክንያትነት የተሰጡ የተለያዩ ሁኔታዎች አሉ። አንተ እንዴት ተቀበልከው? እንደምትጫወት ተነግሮ ሲሰረዝ ምን ማለት ነበር ላንተ? ምንድን ነው የተሰጠስ ምክንያት?
አዎ ስለዚህ ጉዳይ እንግዲህ መናገር ካለብኝ በእውነት እኔ እጅግ በጣም በጣም አዝኛለሁ ስለተፈጠረው ነገር። እኔ ከአዲስ አበባ ከሀገሬ ስመጣ ምንም አይነት ችግር፣ ምንም አይነት ውዥንብር፣ ምንም አይነት ጣጣ እንደሌለና ከአድናቂዎቼ ጋር በፍቅር በጥሩ ሁኔታ በሰላምና በጤና ተገናኝቼ ስራዬን መድረኬ ላይ በጥሩ ሁኔታ ፐርፎርም አድርጌ ለመመለስ ነበር እቅዴ። ኪንግ ሶሎ ፕሮዳክሽን ከተባለው ድርጅት ጋር ተነጋግሬ ነው የመጣሁት። እንግዲህ ይህ ድርጅት ደግሞ ከፌዴሬሽኑ ጋር ነው ኦልሬዲ ስራውን የያዘውና ክሎዚንግ ናይት ላይ እንደምሰራ ነው የተነጋገርነው። እኔ ማንንም ማውቀስ አልፈልግም። በመሰረቱ ጀግና ነው ብዬ ማስበው እኔ ጊዜ ነው ታይም ጊዜ ነው። አሁንም የጊዜ ጀግና ጊዜ ያገናኘናል። እኔ በፌዴሬሽን በማኔጀሪ በቀደመ አማካኝነት ከፌዴሬሽን ፕሬዝዳንቱ የተሰጠውን ቃለ መጠይቅ አይቼዋለሁ። ለፌዴሬሽኑ በ2012 በፈረንጆች አቆጣጠር በዳላስ ከተማ ላይ ያለምንም ክፍያ በነጻ ያገለገልኩበት ሁኔታ አለ። ይህንን ሁለታ ሳይቆጠርልኝ ምንም እንዳልሰራው በዛ መልኩ አስተያየት ስለሰጠ ትንሽ ከፍቶኛል እውነት ለመናገር። ሲጀመር አሁንም ደግሞ በሲያትል ከተማ ላይ ከአድናቂዎቼ ጋር እንድገናኝ በሩን መክፈትም የነበረበት ፌዴሬሽኑ ነው ብዬ አምናለሁኝ። እኔ ልክ እዛ እንደገባሁኝ አንድ መናገር ያለብህ ነገር ካለ የሚል ነገር እንግዳ ነገር ነው የሰማሁት። በመሰረቱ ያ ነገር ደግሞ ለኔ እጥይ ስላልተዋጠልኝ ከመስራት እንድቆጠብ አድርጎኛል። በሌላ አነጋገር መድረክ ላይ እንዳልወጣ የተደረኩበት ሁኔታ አለ ማለት ነው። በፌዴሬሽን ወኔ ከማንም ጋር ምንም አይነት ጉዳይ ምንም አይነት ጸብ የለኝም።
ለአድማጭ ጎሳዬን እናቀርባለን ስላል ፌዴሬሽኑ መዝጊያ ምሽት ላይ አንተም ስም ስለተነሳ የራስ ባንድም እንደተነሳ ሁሉ ድን ነው እስቲ ጎሳዬ ራሱ ይናገር ብለን ነው እናቀርብና እስቲ ንገረን። የፌዴሬሽኑ አመራሮች አቶ ጌታቸውም ራሱ ምን አናገረህ? አንተ ምን አልክ?
ከፌዴሬሽኑ ፕሬዝዳንት ጋር እኔ አልተነጋገርኩም። እኔም እንግዲህ ከአገሬም ስመጣ ጀምሮ ያው ከኪንግ ሶሎ ፕሮዳክሽን ጋር ነው የተገናኘሁት። እሱ ነው በመሃል እንግዲህ ከፌዴሬሽኑ ጋር ኮንታክት እያደረገ እኔ መድረክ ላይ ለአድናቂዎች ስራዬን እንዳቀርብ በዝግጅት ላይ ነበርኩት ማለት ነው። እና እንግዲህ ይህ ልጅ ሲነግረኝ ይቅርታ ጠይቅ በሚመስል አይነት መልኩ መድረክ ላይ ከመውጣት በፊት አንድ ነገር መናገር አለብህ አይነት የሚል መልእክት ነው ለኔ ደረሰኝ። ይሄም ደግሞ እሱ ልጁ በራሱ ያመጣው አይመስለኝም፣ ከዛ የሰማውን ነው ይዞት የመጣው። እኔ እንግዲህ ላልገባኝና ላላመንኩበት ላልተገለጸልኝ ነገር መድረክ ላይ ወጥቼ ይቅርታ ልጠይቅ የምችልበት አንዳች ምክንያት የለኝም ብዬ ነው የዘጋሁት። ከዛ በኋላ እንግዲህ መድረክ ላይ መውጣት እንደማልችልና መስራት እንደማልችል ተነገረኝ።
መቼ የተነገረው?
የዛኑ ቀን ቅዳሜ በዚህ ሰዓት አቆጣጠር በእናንተ ሀገር ከሰዓት 10:30 ገደማ ነው የተነገረኝ። እኔ እንግዲህ በዛ ሰዓት እንግዲህ ራሴን አዘጋጃጅቼ ለሳውንድ ቼክ እየተዘጋጀው በነበርኩበት ሰዓት ላይ ነው ይሄ ነገር የተነገረኝ። እንግዲያው ይሄ ከሆነ አልኩ፣ ማንኛውም ነገር ማናገር የምትፈልገው ነገር ካለ ከማኔጀሬ ከቀደመ ጋር ልትነጋገር ትችላለህ። የኔ ውሳኔ ግን ይሄ ነው። ምንም በማላቀው ነገር መድረክ ላይ ወጥቼ ከአድናቂዎች ጋር በፍቅር በሰላም በጥሩ ጨዋታ ከመገናኘት ውጪ ሌላ ልል የምችለው ነገር የለም ብዬ ነው የዘጋሁት።
ማን ነበር ባንድህ?
ራስ ባንዶች ነበሩ።
ራስ ባንድ ጋር የተናገረች የተዋያችሁት ነገር አለ በዚህ ጉዳይ ላይ?
ከራስ ባንዶች ጋር አዲስ አበባም ያለው ጀምሮ ስለ ስራው መጠናት እንዳለበት ያው እነሱም በጥሩ ዲሲፕሊን እንደሚሰሩልኝ ተነጋግረን ነው። ምናልባት ታስታውሱ እንደሆነ የዛሬ አመት ከመናምን በፊት ከነሱ ጋር ቱር ነበርኝ። አንድ አራት መድረክ ኮንሰርት ሰርቻለሁና ውጤታማም ነበር፣ ቆንጆ ነበር። ያንንም ተሞክሮ ግምት ውስጥ በመክተት ቆንጆ ጊዜ ይኖራናል ብለን ላሪፍ ስራ እንዲዘጋጁ ተነጋገርን። ስለኔ ስራ ነው የምንነጋገረው የነበረው። መድረክ ላይ እስከምንገናኝ ድረስ ያለው ሂደት ይሄ ነበር።
እንግዲህ የተነሳውን ጥያቄ በተመለከተ መልስ ምን እንድሰጥ ነው የጋበዝን? ከዛ አለፍ ብለን ስለ ሙዚቃ ለመጪው ስራዎች እንዲሁም አሁን ስላለው የሙዚቃ ሁኔታ መወያየት እንፈልጋለን። ዛሬ ምጥን ሰዓት ነው እና ያለን ሰፊው ይድ በቀጠሮ ነው። ሽኑ
ጋር በተያዘ የተነሳውን ነገር ካንተ ለመስማት ነው።
እውነት ነው
አቶ ጌታቸው፣ አንተ እንደጠቀስከው ጥያቄውም ሲቀርብልን ያላግባብ ጎሳዬ ስሙ ተነስተዋል ስለተባለ ምንድን ነው ለማለት ነው። ገልጸህልናል።
ለራሴ ድልስት እንግዲህ ይህ ነገር ከተፈጠረ ጊዜ ጀምሮ በእውነተኛነት እምነት አይሸጥምና እምነታቸውን ባለመሸጥ ከጎኔ ቆመው ሲያበረታቱኝ፣ ሲያጽናኑኝ፣ አይዞህ ይህ ቀን ያልፋል፣ እግዚአብሔር ያክብርህ፣ በጣም እንወዳሃለን፣ እናከብራሃለን ላሉኝ አድናቂዎቼ በስልክ መልእክት ለሚደርሰኝ ሁሉ በዚህ አጋጣሚ ማመስገን እፈልጋለሁኝ። እምነታቸውን ላልሸጡ ጋዜጠኞች፣ ጦማሪያን በአጠቃላይ በእውነት እግዚአብሔር ያክብራችሁ ማለት እፈልጋለሁ ይህንን ነገር መናገር። ምክንያቱም ይህንን ጉዳይ እኔ ብቻዬን አይደለም የታገልኩት፣ አብረው ቆመው ከጎኔ የታገሉልኛሉ። በቅጽል ስሙ ሚስተር ኬ ለዋለው ቀደመን ጨምሮ በጣም አመሰግናለሁ። አሉላ ጋሽ አዲስ ይህን እድል ስለሰጣችሁኝ ማመስገን እፈልጋለሁኝ በእውነት።
አንተም መጥተህ ስለአብራራህልን በጣም እናመሰግናለን። የወደፊት ቀጠሯችን እንደተጠበቀ ነው። ሰፊ ውይይት አለን።
አዎ፣ ስራውን እንግዲህ በጥሩ ሁኔታ እያገባደድኩ እንደመሆኔ መጠን ከአዲስ አበባ ከተመለስኩ በኋላ እንደገና ወደዚህ ይመጣል። ኒውዮርክ ላይ የጀመርኩት አንድ ሁለት ስራዎች አሉ። እዛም በኒውዮርክ ከተማ ላይ ዲጄ መንጌ ታውቁታላችሁ፣ በሱ አማካኝነት ከተለያዩ የውጭ ሀገር ሙዚቀኞች ጋር እየሰራሁኝ ነው። ሌላ ኤክስትራ ስራዎች ማለት ነው። እና ተመልሼ ማስተሩን ለመስራት እንደገና ወደዚህ ስለምመጣ እንገናኛለን።
ከግሩም የሙዚቃ ስጦታዎች ጋር በትኩሱ መልሰን እናገኛለን። ጎሳዬ ተስፋዬ
እንኳን ደህና ቆያችሁ።
በመጨረሻ ሳታመካኝ ብላኝን ለመስፈን ፈለጋለሁ። የአዲስ አበባ መስኮት
ሊከፈት ነው።
ገርበብ ብሏል እንግዳችን ይታያል። ንጉሴ እንዴት አመሸ?
እንደምን አመሸ? እንደምን ሰነበት ንጉሴ?
ጌታ ምሻችሁ አሉላ እና አዲሱ ደህና ነኝ። መስኮቱ ገርበብ ብሎ ነበር፣ አሁን ደግሞ ወለል ብሎ ተከፍቷል።
እሺ በል
እንግዲህ በጣም አመሰግናለሁ። እንግዲህ ከፈቀዳችሁልኝ ልግባ።
መልካም ጎራ በላ።
ደስ ይለኛል። ታላቁ የስፖርት ሰው ነቃቸው ተሰማ ካረፉ የፊታችን ቅዳሜ ነሐሴ 13 ቀን 30 ዓመት ይሞላል። የኒህን ሰው ታሪክ በተመለከተ ለየት ያለ ከዚህ በፊት በኢትዮጵያ ሬዲዮም የሌለ ድምፅ ፈልጌ አግኝቼ ስለሳቸው እንደ ማስታወሻ የምትሆን ነገር መስራት ፈልጌያለሁ። እዚህ ነገር ውስጥም የተለያዩ ሚዲያዎች በከፍተኛ ደረጃ ዝግጅት እያደረጉበት ነው። ቀደም ምን ብዬ ነው እንጂ በለቱ ሊሄድ ይችል ነበር፣ ግን መቅደም አለበት የሬዲዮ መጽሔት ፕሮግራም።
ልክ ነው። በሂደቱ ደግሞ አዲስ የሚገኙ ነገሮች ካሉ የልጃቸውን የታደለ የነቃቸውንም ዝግጅቶች የእሳቸው ድረገጽ አለ። በጊዜው የሚገኝ ነገር ካለም ደግሞ ባይሆን ትመለስበታለህ?
አዎ አለ እንዳለ አውቃለሁ። እየተዘጋጁ እንደሆነ አውቃለሁ። የእኛ እንግዲህ እንደ ዜማ ይሆናልና ጥሩ ነው በጣም አሉላና አዲሱ።
ፌዴሬሽኑንም የማቋቁመው
የንጉሴ ፕሮግራም ሰዓታችን ሊያልቅ ነው። የሚያጓጓ ለየት ያለ ድምፅ ነው የያዘው። ሰሞኑን የራዲዮ መጽሔትን ሳንጠብቅ ንጉሴ እንዳለው በዋዜማው እናሰማለን። አድማጮች ሰዓት ስላለቀ ይቅርታ እንጠይቃለን። የንጉሴን ግሩም ዝግጅት ጠብቁ። አሁን ለማጠቃለያ ለስንብት የሚሆነን ዜማ ሰምተን እንወጣለን።
የአሜሪካ ድምጽ ራዲዮ አማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 እና 22 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ለገሰኞ ከምሽቱ 3 ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ
ፕሮግራሙን ከቀነባበረልን ንጉሱ ታምሬ፣ የራዲዮ መጽሔት አዘጋጅና አቅራቢዎች ደግሞ አዲሱ አበበና
አሉላ ከበደ በዚሁ እንሰናበታለን።
ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.